አዲስ አመት አዲስ ተስፋ አዲስ ራዕይ የምንፈንቅበት ወቅት ነው። ነገር ግን ደሞ ሐላፊነቶችንም ይዘን ይመጣል። እንደ ሀገር እንደ ግለሰብ በሚፈልጋቸው ነገሮች ላይ ለውጥ ለማምጣት ያሉን ሐላፊነቶች ምንድናቸው? በዚህ ዙሪያ በሚሽቱ የምንወያይ ይሆናል። በሌላ በኩል ደሞ ሌሎች ዘገባዎችም ይዘናል እናስተዋውቃችሁ።
የጀመርኩት የዛሬ 2 አመት አካባቢ ነው። ግን ልጅ ሆኜ ምጽፍና እቀዳለሁ ቀድጄ እጠለዋለሁ። ግን ልጅ ከወለድኩኝ በኋላ እናዚህ ማገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ። በአማርኛ ግን አይምሮ የሚገነቡ የልጆችን ልብ ለፍቅር፣ ለሰላም፣ ለመልካም ነገር የሚያነሳሳ የለም።
የሰማችሁት ነዋሪነቷን በዚህ በዩናይትድ ስቴትስ በዲሲ አካባቢ ያደረገች ወጣት ጻፍ ነው። የልጆች መጽሐፍትን ትጽፋለች። ታቲያና ክፍሌ ትሰኛለች። በምሽቱ እንግዳችን አድርገናታል። ሰዓት እንዳፈቀደ ሙዚቃና ሌሎች ዘገባዎችን እንዲሁም ደግሞ ጥንቅሮችን የምናስተማራችሁ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የማክሰኞ ምሽት መስከረም 3/2015 ዓመተ ምህረት የካፒና ቤ መሰናዶ ካንሳት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር አብራችሁ ታመሹ ዘንድ በአክብሮት እንጋብዛችሁ። የደንገረመው የመርሃ ግብሩ አስተናጋጅ ለሳስማረ ደግሞ አቀናባሪ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። የምናደርገው እንግዲህ የውይይቱን ክፍል ነው። አዲስ አመት አዲስ ተስፋ አዲስ ቀን ይዞልን ይመጣል። ክረምቱ አልፎ ደግሞ ብርሃኑ ወገግ ሲል አበቦች ሲፈኩ ደግሞ በሰዎች ልብ ውስጥም ተስፋ ይፈጠራል። በተለይም ደግሞ ከፍተኛ የሆነ የኑሮ ውድነት፣ ድርቅ፣ መፈናቀልና ጦርነት እንዲሁም ደግሞ ሌሎች መሰረታዊ ተግዳሮቶች ባሉበት ሀገር ውስጥ ተስፋን መሰነቅ መጣር እንዲሁም ደግሞ ማሳካት እጅግ አስፈላጊ ነው። ከፍተኛ የሆነ የወጣቶች ቁጥር ያለባት ሀገር ኢትዮጵያ አንዷ ናት። ካለባቸው ሀገሮች ኢትዮጵያ አንዷ ናት። እንግዲህ እነዚህ ወጣቶች ደግሞ የራሳቸው ተስፋ የራሳቸው ራዕይ ይኖራቸዋል። 2014 ዓ.ም ምረት እንዴት አለፈ? እንዴት ገመገማችሁት? እንደ ግለሰብ እንደ ሀገር እንዴት ተገመገመ? በቀጣይ ደግሞ ለማሳካት እንደ ሀገርም እንደ ግለሰብም ለውጥ ለማምጣት ምን ማድረግ አለብን በሚለው ዙሪያ አጠር ያለ ውይይት እናደርጋለን። በስልክ መስመራችን ላይ ሁለት እንግዶችን ጋብዘን ነበር። የአንደኛው ስልክ አልተሳካልንም፣ ቆየት ብሎ የሚገባ ይመስለኛል። የመጀመሪያዋ እንግዳዬ ጋር ግን ውይይቱን ይዘን እንቀጥል ይሆናል። የእናንተን አስተያየቶችም ደግሞ ወደ በኋላ ላይ መለስ ብለን ዘጋቢዎቻችን በቪዲዮ የቀረጿቸውን የምናሳ ያያችሁ ይሆናል። ስለዚህ የመጀመሪያዋን እንግዳዬን አስተዋውቃለሁ። የምስራች ዘውዱ ትባላለች። የምስራች እንደምን አመሸሽ? እሺ፣ የምስራች ጥሬና ክፍረሽ ስለተገኘሽ በጣም ነው የማመሰግነው። እስቲ ጥቂት ስለራስሽ አስተዋውቂልኝ አጠር አድርገሽ የምስራች።
እሺ፣ አመሰግናለሁ። እኔ የምስራች ነው፣ ያው ሰራተኛ ነኝ፣ የአይቲ ባለሙያ ነኝ።
እሺ
እሺ፣ አሁን ባጭር ካስተዋወቅ እንዴ?
መልካም። እሺ ምስራች፣ በድጋሚ እንግዲህ ጥሪያችንን አክብረሽ ስለመጣሽ እናመሰግናለን። ይሄ ውይይት ሰፋ ብሎ ሌሎች እንግዶችም ጋብዘን ይቀጥላል ብለን ነው የምናስበው። ቆየት ብሎ ይገቡ ይሆናል። እንግዲህ ኤልያስ እየሞከረ ነው። እኔና አንቺ ግን እንጀምርና አድማጮች ስላሉ መስመር ላይ 2014 ዓመተ ምህረትን እንደ ግለሰብም እንደ ሀገርንም እንዴት አየሽው? እንዴት አስተናገድሽው? እስቲ አጠር አድርገሽ ንገሪኝ።
የ2014 ዓ.ም ጥሩ ነው፣ ምንም አይልም። አንዳንድ አስቸጋሪ ነገሮች ያሉበት እንደ ሀገር እንደ ግለሰብ ግን ጥሩ አቺቭ ያረኳቸውም ጥሩ ያሳኳቸውም ጥሩ ብዙ ነገሮች አሉበት። እንደ ሀገር ግን ትንሽ አስቸጋሪ ነው የሚሰማው ነገር፣ የሀገር ያለው ነገር በጣም ከባድ ነው። እንግዲህ 2015 የተቻለ እንደሚሆን ተስፋ እናደርጋለን።
እውነት ነው። አንቺ እንግዲህ ብዙ ሰዎች በጣም ብዙ መጥፎ አሉታዊ ዜናዎች የተሰሙበት አመት ነው ብለው ያስባሉ። በእርግጥ ደግሞ እንደ ሀገርም የተሳኩ ስኬቶች አሉ ብለውም የሚያስቡ ሰዎች እንዳሉ ሁሉ በዛኑ ልክ ግን ደግሞ ብዙ አይነት መሰናቀሎች፣ ድርቅም ነበረ በየቦታው ረሃብ፣ በድርቁ የተነሳ የተከሰቱ ረሃቦች፣ መሰናቀሎች ነበሩ እና ያ እንደ ወጣት ምን አይነት ስሜት ነው ያሳደረብሽ? ወጣቶች ላይ ምን አይነት ጫና ያስከትላል ትያለሽ?
አስቸጋሪ ነው። በእርግጥ ማለት 2014 እንደዚህ አይነት ነገር ማለፍ አልነበረበትም እንደ ሀገርም ስናስበው። ምክንያቱም ሀገር ላይ ፍቅር ስናጣ እንበታተናለን። ሲበተን ቤተሰብ ይፈናቀላል። ተማሪዎች መማር አይችሉም። ወጣቶች መስራት አይችሉም። ይህ ደግሞ ወጣቶች መስራት ካልቻሉ ሀገር ናት የምትወድቀው። ኢኮኖሚካሊ ሀገር ናት እየወደቀች የምትሄደው እና በጣም አስቸጋሪ ነው። በእንደዚህ አይነት ሁኔታ እርስ በርስ ግጭት፣ ጦርነት፣ ረሀብ፣ መፈናቀል ያለው የስራ ማጣት እነኚህ ነገሮች ደግሞ በጣም ነው ሀገርን የሚጎዱ። እኔ በዚህ መልኩ ነው የማየው። በጣም አስቸጋሪ እንደነበር ነው የሚሰማኝ።
አዎ፣ የስሜት ጫናም አለው። እስቲ ግን ለወጣቶች የትኛው ነው የበለጠ የሚከብደው? በእርግጥ ችግርን ከችግር ማወዳደር ባይሆንብን ሰላም ማጣቱ ይገዝፋል ወይስ በየቦታው የተፈጠረው ድርቅ እና መፈናቀል ወይስ ደግሞ ስራ አጥ መሆኑ? ምክንያቱም ይሄንን የምጠይቅሽ ለምንድን ነው አንዳንድ ሰዎች ሰላም ማጣቱም የተለያዩ ችግሮችም የሚመጡት ወጣቱ ስራ አጥ ስለሆነ ነው የሚል ማስተያየት ስለሚሰጡ ነው። እና አንቺ ከየትኛው ወገን ነሽ? ምን አይነት አስተያየት አለሽ? እና ለምን እንደዛም እንደምትይ እስቲ አያይዘሽ ንገሪኝ።
እኔ ምንም ነገር ሰላም ነው የሚቀርመው። ሰላም ሲሆን ተክተን መስራትም እንችላለን። ግዴታ ባለን ሙያ ብቻ ሳይሆን ራሳችንን መቀየር በምንችልበት ሙያ ሲል ተማሰን መስራት እንችላለን። ሰላም ሲኖር ማለት ነው። ረሃብን፣ ድርቅ፣ መፈናቀልም የማይኖረው ሰላም ሲኖር ነው። የእነኚህ ነገሮች ያለመኖር ትልቅ ምክንያት ሰላም መኖር ነው። በመጀመሪያ እኔ የሚታየው ሰላም ሲኖር ሁሉም ነገር ሰላም ነው የሚሆነው። ሰው በሰላም ውስጥ ሲገባ ሰርቶ በሰላም ሲገባ ሀገርም ስቴብል የምትሆነው ሰላም ሲኖር ነው፣ መረጋጋት ሲኖር ነው። ክፍሉም ሰላም ቢኖር ይቀድም ይሻላል ብዬ ነው የምለው።
እውነት ነው። ምክንያቱም እንግዲህ ስራ አጥነትም ችግሮችም ሁሌም የነበሩ ናቸው፣ እስኪቀረፉ ድረስ ይቆያሉ ብለን እናስባለን። እና እነዛን ደግሞ ለመታገል
እኛ የምናመጣቸው ነገሮች ናቸው። እነኛ ስራ ማጣት የኛ ድክመት ነው። መፈናቀል፣ እነኚህ ነገሮች ተፈጥሯዊ ያልሆነ ነገር ሁሉ የኛ ክስተት ነው ብዬ ነው የሚፈናቀሉ የኛ ክስተት ነው።
ትክክል። እኔ ወደዛ
ራቡን ካልሰራን የኛ ክስተት ነው። ስለዛ ሰላም ካለ ሌላው ነገር በእኛው ራሳችን የምናስተካክለው። እንደ ሰው ተክተን ከሰራ የማይቀየርበት ምክንያት የለም።
ትክክል። እሺ፣ የምስራች እንግዲህ እስቲ ደግሞ ስለ ስራ አጥነት እናንሳ። ስራ አጥነት እየተባባሰ መጥቷል። ወጣቶች ስራ ፈጣሪ መሆን ይፈልጋሉ፣ ይሻሉ። ግን የስራ አጥነቱ በተለይም የኑሮ ውድነቱን ከፍ እንዲል ያደረገው አንደኛው ስራ አጥነት ነው። እና እስኪ ደግሞ ስለ እሱ ንገሪኝ። ወጣቶች ምን ቢያደርጉ መልካም ነው ትያለሽ? አንቺ በእርግጥ የአይቲ ስራ ላይ ያለሽ ስራ ይዘሻል፣ ግን ደግሞ ሌሎች ተመርቀው ስራ ያልያዙ ተማሪዎች አሉ እና ወጣቶች አሉ። እና ምን ቢያደርጉ ይበጃል?
በመጀመሪያ ደረጃ ስራ ማጣት ማለት ግዴታ የተማርንበት ብቻ መሆን የለበትም። ቢሆን ጥሩ ነው፣ ግን ያ ነገር ሲገኝ ግን ራሳችንን በተለያዩ አይነት ነገር በትንንሽ ኢንተርፕራይዝ እንዲሆን መስራት አለብን። ሁለት ደግሞ መንግስትም የራሱ ኃላፊነት አለበት። ልጆች ተምረው ራሳቸውን ብቁ ካደረጉ ግን እነኛን ደግሞ ቦታ ለማስያዝ ኃላፊነት አለበት ብዬ ነው ማስበው።
እሺ፣
በተጨማሪ ደግሞ ወጣቶች ምንም አይነት ስራ መናቅ ሳይሆን በጣም እኮ ተምሳሌቶቻችን አሉ አይደል? እንዴት እነ ቻይና ብናይ የሩቅ ምስራቅ ብናይ ያደጉት ሀገራቸውን ለመለወጥ በአጭር ጊዜ ውስጥ ነው እንደዚህ አይነት ለውጥን ያሳዩት፣ ቆራጥነት ስላላቸው ማለት ነው። አክቹዋሊ ስራ ማጣት የራሱ የሆነ ኢምፓክት አለው። በእርግጥ ግን እኛ ቆራጥነት ይወስነዋል እያስባለ ያለን ነገር ከምንቅ መስራት አለብን። ትንሽም ነገር ትልቅም ነገር ሳነ ያንን ነገር ማድረግ አለብን ብዬ አስባለሁ።
እሺ፣ ምስራች ውይይታችንን እዚህ ላይ ቆም እናድርግና የአሜሪካ ድምፅ ዘጋቢዎች ከሰሞኑ ዞር ዞር በማለት አዲስ አመትን እንዴት ልትቀበሉ አስባችኋል? 2014 ዓመተ ምህረት ደግሞ እንዴት አለፈ ሲሉ አሁንኛ አንስተን የምንወያይበትን ጉዳይ አጠራርገው አስተያየት ሰብስቦ ነበረ። እነሱን ሰምተን እንመለስ።
እውነት ለመናገር ያው 2014 ላይ ሁላችንም በአገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ አገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔም ፈልገው እንደኔ እንደ ሀገር ምንድነው እኔ ኃላፊነቴ ለሀገር የሚለው ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገውን ነገር just 2015 ላይ እንዳይደረግ በሚለው ማለት ነው።
የሰማነው እንግዲህ የምስራች ዘውገን ነው። ሞክሽሽ ናት፣ ከሐዋሳ ነዋሪ ናት። እሷም እንደገለጸች በራሴ ማድረግ ያሉብኝን ኃላፊነቶችን መወጣት ፈልጋለሁ ብላለች። ስለ ሰላም አንስታለች። ሁለተኛ አስተያየት ሰጪም አለን፣ ወደሱ እንለፍ። አብዱራህማን አብዱላህ ይባላል ከድሬዳዋ።
ትግሬ ተጣለብን እኛ እኔ ተመርቀ ያለው ሁሉም ነገር ይያለው እኔ አይደለሁኝም። እኔ እንደኔ ያሉት ወጣቶች ብዙ ከኔ የበለጡት ስራ ከኔ በፊትም የተመረቁት ዲግሪም ማስተርም ይዞ ያለ ስራ የተቀመጡት ወጣቶች አሉ።
እንግዲህ አብዱራህማን አብዱላሂ የድሬዳዋ ከተማ ነዋሪ ነው። ከዛ ካስተባበር ነው አስተያየት ላይ ነው የሰማነው። ይህም ስራችን እንግዲህ እንደሰማሻቸው እሱም ልክ እንዳንቺ ስለ ሰላም ማስተዋል ስለ ስራ አጥነትም አንስተዋል። በቀድሚያ እንግዲህ እንደግለሰብ ምን ማድረግ አለብን እያንዳንዳችን ሰላም እንዲመጣ እንደግለሰብ ሶሻል ሚዲያ ላይም ከምንጽፋቸው ነገሮች አንስተው ምን ማድረግ አለብን የሚለው ላይ እንሂድና ከዛ ደግሞ እንደ ሀገር ወደሚለው እናልፋለን።
እሺ ሀገር ማለት የግለሰቦች ጥርቅም ነው አይደል? የኔ ቤት የጎረቤት ቤት እያለ አካባቢ ዞና ከተማ እያለ ነው ሀገር የሚሆነ። ስለዚህ እያንዳንዳችን ቫሉ አለን ማለት ነው። ሰላምን ለመስጠት ሰላም እንዲሰብ ለማድረግ እያንዳንዳችን ከግለሰብ ነው የሚጀምረው። ሁሉም ቤት ሁሉም ግለሰብ የየራሱን አስተዋጽኦ የሚያደርግ ከሆነ አላስፈላጊ ሚዲያዎችን አላስፈላጊ ሊንኮችን ሼር ማድረግ ከሆነ ሰላም ማይመጣበት ምንም አይነት ምክንያት የለም። ጊዜው እንዳልኩሽ ቴክኖሎጂ ጊዜ ነው። ነገሮች በሴከንድ አለም ላይ የሚዛቡበት ጊዜ ላይ ያለ ነው ነው እንዳይት ሊንክንም ማለት ነው። እና በሴከንድ አለም አንድ ጊዜነችበት አለም ላይ ሆነ ነገር የተለኮሰ ነገር አለም ላይ ነው ከዛ ነው እንትን የሚለው ና እያንዳንዳችን ራሳችንን የምንጠብቅ ከሆነ ራሳችንን ከነገሮች የምንገደብ ከሆነ ሀገር ሰላም ማስንበት ምንም አይነት ምክንያት የለም። ምክንያቱም ሀገር የግለሰቦች ውጤት ስለሆነች የግለሰቦች ስብስብ ስለሆነች።
ብዙ ጊዜ እንግዲህ አንድ እዚህ ሙያ ላይ እንዳለ ሰውም የምናስተውለው ነገር አለ። ወጣቶች ሰላም ችግር ያለው ጦር ሜዳ ብቻ ይመስላችኋል። ማህበራዊ ሚዲያ ላይም ደግሞ ብዙ ሰዎች እንደዚህ ግጭትን የሚፈጥሩ ነገሮች በሃይማኖት በዚህም ደግሞ ስልካችን የተቋረጠ ይመስላል ከምስራች ጋር የነበረን የተያየን ያለነው 2014 ዓመተ ምህረት እንዴት አለፈ? 2015 ዓመትስ እንደ ሀገር እንደ ግለሰብ ማድረግ ያለብን ኃላፊነቶች ምንድናቸው በሚለው ዙሪያ ሚጋፒና ቪ የለቱን ውይይት ነው እያደረግን ያለነው። የምስራች እንግዳችን ስልኩ ተቋርጧል። ኤልያስ አስማረ እንደሚለኝ ከሆነ ስልኩ ድጋሚ ሊገባለት አልቻለም። እስከዛው ድረስ ማስታወቂያ ሰምተን እንመለስ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ጋቢና ቤ መደመጡን መታየቱን ይቀጥላል። ተወያያችንም ስራች ተመልሳ መታለች። ዛሬ እንግዲህ አንዳንድ ችግሮች ያጋጠሙን ይመስላል። ቀድ ከመጀመሪያው ጀምሮ ስልኮች የተቋረጡብን ነው። የጋበዝናቸው ለውይይት የጋበዝናቸው ሰዎችም በዛ ምክንያት ሊገቡልን አልቻሉም። ምስራች ግን ድጋሚ ተገኝታለች። ምስራች እንግዲህ ሀሳብሽን ቀጥ እንደግለሰብ ማድረግ ያለብን ነገሮች የተናገርሽን የተቋረጠው
አሁን እንዳልኩሽ አገር ማለት የግለሰቦች አንዳንድ ግለሰቦች ስኬት ነው። የአንድ ቤት የጎረቤት እያለ የዛ ውቅር ነው ሀገር የሚሆነው እና ራሳችን ግለሰቦች ራሳችንን ካልወደብን ከነገሮች ስራ ካልተቆጠብን የምናየውን ሶሻል ሚዲያ ጨምሮ ማለት ነው ትንሽ አንድ ቦታ የተለኮሰ ነገር ያን ኢኖር ስለሆነ አሁን ላይ ባለው ቴክኖሎጂ አንድ ቦታ ያለ ነገር ለዓለም ነው በተከምስ የሚደረስ ሆነ አክቹዋል ቦታው ላይ የተፈጠረው ነገር ሌላ ሆነ በአላስፈላጊ ነገር ደግሞ እየተጋባ አላስፈላጊ ነገሮች ይገባ። እያንዳንዳችን ግለሰቦች ራሳችንን ቁም ብለን ማየት ከምናረጋቸው ድንኮች መጀመሪያ ቀርባል ራሳችን አጥንተነው ያን ነገር ማመን ከዛ በኋላ ነው እነኛ ነገሮች ውስጥ አላቸው ሀገር በእንትያትም ሀገር ይህን ለሰዎች ይቀርጠን ሰዎች ይህን ለሰዎች ይቀርጥ ለሆነች ማለት ነው። ያንን ግለሰብ ራሱን መግዛት መቻል አለበት። ራሱን ሲገዛ ሀገር ሰላም ማስገኝበት ምንም አይነት ምክንያት አይፈጠርም ከእግዚአብሔር ጋር።
እውነት ነው። እስቲ ከውሳኔ ሰጪዎችስ ምን ይጠበቃል? ይህንን ስል ምን ለማለት ነው? ከመንግስት ባለስልጣናት፣ ከሃይማኖት መሪዎች እንግዲህ ኃላፊነት ቦታ ላይ ካሉ ሰዎች ምን ትጠብቂያለሽ? እንደወጣት
በእርግጥ እንዳልሽ ነው እንግዲህ ራሱን ኃላፊነት አለበት። የሃይማኖት ተቋምም የሃይማኖት አባቶችም የራሳቸው የሆነ ኃላፊነት አለባቸው። እንግዲህ መጀመሪያ የጣቱ ምን ይፈልጋል የሚለውን ነገር ማጥናት ያስፈልገዋል። ይህን ትክክለኛ የሆነ ሪሰርች መሰራት አለበት። ቁጭ ብሎ ቢሮ ላይ የሚሰራ ሳይሆን ወርዶ መሬት ላይ ምን ይፈልጋል የሚለውን ነገር ለምንድን ነው እንደዚህ የተጠበቀው፣ ማን ምንም ስለፈለገ ነው እንደዚህ ያረገ ያለው የሚለውን ነገር ማጥናት አለበት። የሃይማኖት ተቋማትን የሃይማኖት አባቶችን ደግሞ ልጆቻቸው ማስተማር ስነ ምግባር ትምህርቶችን እነኝን ራሳቸውን መግዛት እንዲችሉ ማብቃት አለባቸው ብዬ አስባለሁ።
እሺ፣ እንግዲህ የመጨረሻ ጥያቄ ነው የሚሆነው። አንቺ እንደ ግለሰብ አዲሱን ዓመት እንዴት ነው የተቀበልሽው? ምን አይነት ነገሮች አቅደሻል በህይወትሽ ላይ?
አዲሱን ዓመት እግዚአብሔር ይመስገን በአዲስ ስራ ነው እየጀመርኩ ያለው። ከዚህ በፊት ሌላ ቦታ ሰራ ነበር፣ በሰሜን ኔትወርክ አድሚኒስትራተር ነው። አሁን ደግሞ ልክ ዛመት ሊገባ ሲል አይቲ ኦፊሰር ላይ ወደ ባንክ ኢንዱስትሪ ተቀላቅዬ በአዲስ ተስፋ በአዲስ ኑሮ ማለት የሚቻል ደረጃ በአዲስ ተስፋ በአዲስ አእምሮ ነው አዲስ አመትን እየተቀበልኩ ያለሁት።
ደስ ይላል። እውነት ነው። አዲስ አመት እንግዲህ ሲመጣ ምንም እንኳን ቀርመሽቶ ቀን ቢነጋም የሚሰጠው ተስፋ አለ፣ የሚያመጣው የሚፈጥረው ነገር አለ። እንግዲህ ውይይታችንን ለማጠቃለል ያህል ያነሳናቸው ነገሮች አሉ። ሁሉም ሰው እንደ ግለሰብ ኃላፊነት አለበት ብለሻል። የመንግስት ባለስልጣናትም ደግሞ ወጣቱን ወረድ ብለው በደንብ አውቀውት ቢያጠኑትና ኃላፊነቶችን ቢወስዱ ለወጣቱ እድል ቢፈጥሩ ብለሻል። ጥሩ ጥሩ ሐሳቦችን ነው ያነሳሽው። ቆይታችንን እንግዲህ እዚህ ላይ አጠናቀናል። ወደ ሌሎች መሰናዶች ነው የምናልፈውና የምደው መጨረሻ ላይ መጨመር የምትፈልጊው ነገር ካለ እድል ልስጥሽ፣ ካልሆነ ወደ ሌሎች መሰናዶች እንሻገር። የምስራች
እሺ፣ ማለት የምፈልገው መላ የኢትዮጵያ ነው እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ለ2015 ዓመተ ምህረት በሰላም አደረሰን ማለት ፈልጋለሁ። አዲስ ዘመን የአንድነት፣ የተስፋ፣ የፍቅር፣ የመተሳሰብ እንዲሆንልን እመኛለሁ።
እሺ፣ በጣም ነው የምናመሰግነው። የምስራች ዘውዱ ከቅርብ ጊዜ የተመረቀች ናት። እንዲሁም ደግሞ የአይቲ ባለሙያ ናት። ከጋቢና ቬጋ መሰና የሆኑ ሀሳቦችን ጊዜዋን ሰውታ ስላካፈለችን እጅግ አብዝተን እናመሰግናለን። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን አነታዊ የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ነው። ጋቢና ቪኦኤ በየዕለቱ ለ30 ደቂቃ ያህል የሚተላለፍ የሬዲዮ በቴሌቪዥን መሰናዶ ነው። ትኩረቱን ወጣቶች ላይ ያደረገ ነው። ኢትዮሳት ላይ ታገኙናላችሁ። እንዲሁም ደግሞ በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ ላይ ልታገኙን ትችላላችሁ። አስተያየትና ጥያቄዎቻችሁን ቪኦኤ አምሃሪክ ፌስቡክ ገጽ ላይ ለጋቢና ቪኦኤ ያላችሁ ብትጽፉልን ይደርሰናል። ተሳተፉ። የእናንተ ሆኖ ስልካችሁን ብትተውልን እኛ ራሳችን ደውለን እናገኛችኋለን። በመቀጠል ደግሞ የምናልፈው እዚህ ሀገር ውስጥ ነዋሪነቷን ዩናይትድ ስቴትስ ውስጥ ወዳደረገች ወጣት የልጆች ታሪክ ጸሐፊ ነው። ታቲያና ክፍሌ ነዋሪነቷን በዚህ በዩናይትድ ስቴትስ ግዛት ነው ያደረገችው። የህፃናት መጽሐፍት ደራሲና የህፃናት ሙዚቃዎችም አዘጋጅ ናት። በተከታታይ ለአንባቢያን ባደረሰቻቸው መጽሐፍት ትውልደ ኢትዮጵያውያን ህፃናት ከባህላቸው ጋር እንዲተዋወቁ፣ እሴታቸውን፣ ሀገራቸውን እንዲያውቁ እንዲሁም ደግሞ የሀገር ፍቅር እንዲያዳብሩና የወላጆቻቸውን የአፍ መፍቻ ቋንቋ እንዲለምዱ በማገዝ ላይ ትገኛለች። ሀብታሙ ስዩም በቅርቡ በተደረገው ቴስት ኦፍ አፍሪካ ትርኢት ላይ ታቲያናን አግኝቶ አነጋግሯታል።
ታቲያና ክፍሌ ከሚልዋኪ ዊስካንሰን የመጣሁት የተማራው በልጆች መጽሐፍ እና በየተወሰነ የልጆች ሙዚቃዎችን ደግሞ ማሉ በዩቲዩብ ላይ።
ታቲያና ይሄንን ስራ ከመቼ ጀምሮ ነው መስራት የጀመርሽው? ወደ ስራው እንድትገቢስ ያነሳሳሽ የገፋፋሽ ምክንያት ምን ነበረ?
የጀመርኩት የዛሬ 2 ዓመት አካባቢ ነው። ግን ልጅ ሆኜ ምጥፍና እቀዳለሁ፣ ቀድጄ እጥለዋለሁ። ግን ልጅ ከወለድኩኝ በኋላ እና እዚህም ሀገር ከመጣሁኝ በኋላ ብዙ ልጆች ለልጆች ብዙ መጽሐፍት አሉ እዚህ በአማርኛ። ግን አይምሮ የሚገነቡ የልጆችን ልብ ለፍቅር፣ ለሰላም፣ ለመልካም ነገር የሚያነሳሳ የለም። በዛ ምክንያት ብዙ ታሪኮች ወደ ውስጤ ስለሚመጡ በዛ ምክንያት ነው ለመጽሐፍ የተነሳሳሁት።
የምትጽፊያቸው መጽሐፍት በምን ላይ የሚያተኩሩ ናቸው? ለልጆች ምን አይነት ትምህርቶችስ ነው የሚሰጡት?
የመጀመሪያ መጽሐፌ ስለ ሀሁ ነው። ቤዚክ የሆነ አንደርስታንዲንግ እንዲኖራቸው በአማርኛ ስፔሻሊ በውጭ ለሚኖሩ ልጆች። ቀጥሎ ያሉት ግን ላይክ ሞር ልጆች አንደበታቸውን እንዲጠቀሙ ማይንዳቸውን እንዲጠቀሙ እንደሚወደዱ ኢንስፓየር የሚያደርግ ሞር ወደዛ ነው የሚያደለው። ሞር ማይንድ ዲቨሎፕመንት ነው።
እንደዚህ ያሉ መጽሐፍትን በዚህ ሀገር ውስጥ ማዘጋጀት እዚህ ለሚወለዱ ትውልድ ኢትዮጵያውያን ህፃናትና ታዳጊዎች ምን ጠቀሜታ አለው? ፋይዳው ምንድን ነው?
ለልጆች አንደኛ የሀገራቸው ሰው ሲጽፍ፣ ሁለተኛ ደግሞ በአማርኛም አቫይለብል ሲሆን ኢትዮጵያም ላሉ ልጆች እንደገና ደግሞ ወደ ሀገራቸው ልባቸው እንዲመለስ ሞር ይሄ የዌስተርንን አገዛዝ ወደዛ ልባቸው እንዳይሄድ በሀገራቸውም እዚህ ሀገር ያለው መኖሩን ሲመለከቱ ፕራውድ መሆን ይጀምራሉ፣ ደስተኛም ይሆናሉ እና ሞር አክሴፕት እያደረጉ ይመጣሉ ካልቸራቸውን፣ ባህላቸውን፣ ሀገራቸውን፣ ቋንቋቸውን እና ልባቸውን ወደ ኢትዮጵያ መመለስ ነው።
እስካሁን ድረስ ምን ያክል መጽሐፍቶችን ጻፍሽ አዘጋጀሽ? ከአንባቢያን ያገኘሽው ምላሽ በተለይ ከወላጆችና እዚህ ካሉ ህጻናትም ምን አይነት ምላሾችን እያገኘሽ ነው?
በጣም ያበረታቱኛል። እስካሁን የሚያዩት ሁሉ ያበረታቱኛል። የተለያየ መንገዶችን እንድጠቀምና ብዙ ልጆችን እንድደርስ ደግሞ መንገድ ይጠቁሙኛል። አብዛኛውን የዚህ ሀገር ልጆችን እንድደርስ 3ኛ ፎርማት ሰርቻለሁ። አማርኛ እና እንግሊዝኛ ብቻ ነበር የምሰራው። አሁን አማርኛው በእንግሊዝኛ ንባብ እንዲደረግና እንግሊዝኛው ደግሞ ለብቻ ይጻፋል። ስለዚህ የዚህ ሀገር ልጆች በራሳቸው ማንበብ እንዲችሉ ኢንተረስትድ ሆነው እንዲለማመዱ ያንን ሞር ዳይሬክት ያደርጋሉ እና ሀገራዊ የሆነ ደግሞ ሞር የኢትዮጵያዊ ካልቸርን ያመለከተ ወደዛ ደግሞ ሞር እየተጓዝኩኝ ነው። አሁን 6 መጽሐፎች ታትመዋል። አሁን 7ኛው መንገድ ላይ ነው፣ ኖቬምበር ላይ ይወጣል እና ብዙ እቅዶች አሉ። ፊሽታ ደ ቶኪንግ ፊሽ፣ ፊሽታ የምታበራው አሳ፣ ፊሽታ እና የልጆቹ አባት፣ ሀገዕዝ፣ አንተ የምታበራ ኮከብ ነህ፣ አንቺ የምታበሪ ኮከብ ነሽ፣ አዲስ የወጣው ደግሞ ጊዜም በጊዜ።
ታቲያና የመጪ ዘመን እቅድሽ ምንድን ነው?
ለወደፊት በኢትዮጵያ ውስጥ ላይብረሪ ተከፍቶ ለልጆች በአፎርደብል በሆነ ዋጋ ቤታቸው ገዝተው መጠቀም እንዲችሉ፣ አንደኛም ደግሞ ላይብረሪ መጥተው እንደ ልባቸው የፈለጉትን መጽሐፍ በሀገራቸው ቋንቋን በእንግሊዝኛ፣ በተለያየ በኦሮሚኛ፣ በትግርኛ፣ በተለያየ ቋንቋ አቫይለብል ሆኖ እንዲደርሳቸው አንደኛ፣ ሁለተኛ ደግሞ አኒሜሽን ያላንም እሱንም እየሰራሁኝ ነው ያለው። ዩቲዩብም አለን፣ የኢትዮጵያ ሙዚቃዎች አሉ። ቴሜቴን በዛ በበጋን እኔ ነኝ ኢትዮጵያ ሚሉ ቤላ ቤላ ጊዜም በጊዜ ራሱ የራሱ የሆነ ሙዚቃ አለው። እና ሞር እነኝ ማይንድ ዲቨሎፕ የሚያደርጉ ሙዚቃዎች አኒሜሽኖች የመስራት ነው እቅዴ። ተጀምሯል፣ እግዚአብሔር ደግሞ የሚያከናውንልኛል።
አመሰግናለሁ።
አመሰግናለሁ።
ሀብታሙ ስዩምንና እንግዳውን ታቲያና ክፍሌን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ጤና ዘገባ ነው። የአሜሪካ ድምፅ ዘጋቢዎች በወባ ዙሪያ ያሰናዱትን ዘገባ ስመኝሽ ቆየ እንደሚከተለው ታቀርብልናለች።
R21 በሚል ስያሜ የሚጠራው የወባ ክትባት ከሶስት ዙር በኋላ አበረታች ውጤት አሳይቷል። ሆኖም ዋናው አስቸጋሪ ነገር ሆኖ የቆየው በሽታ የመከላከል አቅሙን ይዞ እንዲቆይ የማድረጉ ሂደት ነው።
አንዱ አሳሳቢ ነገር የነበረው ክትባቱ ለጥቂት ወራት ብቻ የሚቆይ የአጭር ጊዜ የመከላከል አቅም ብቻ ይኖረዋል የሚለው ነው። ዛሬ ያወጣነው መረጃ ግን ይህ አለመሆኑን በትክክል አሳይቷል። የማጠናከሪያ ክትባት ከተሰጠ ከሁለት ዓመት በኋላ በተደረገ ክትትል 80% ብቃት ያለው መሆኑ እጅግ የሚያበረታታ ነው።
በቅርቡ የተካሄደው የሁለተኛ ምዕራፍ የሙከራ ሂደት በቡርኪና ፋሶ ናኖ የተሰኘ ከተማ የሚኖሩ ከአምስት ዓመት እስከ 17 ዓመት ያሉ ልጆችንም ያካትታል። ላንሰት በተሰኘው የሕክምና መጽሔት የታተመው ውጤትም ከፍ ያለ መጠን ያለው የማጠናከሪያ ክትባት የወባ በሽታን ከመከላከል አንጻር 80% ብቃት እንዳለው አሳይቷል። የጎንዮሽ ጉዳትም እንብዛም አልታየበትም።
This is a parasite we're trying to vaccinate against, not a virus.
ይህን ጥገኛ ተውሳክ በክትባት ለማጥፋት እየሞከርን ነው። ቫይረስ አይደለም። በሺዎች የሚቆጠሩ ዘረመሎች አሉት። ስለዚህ ክትባቱን ለመስራት እጅግ ውስብስብ ነው። ከመቶ በላይ በቤተ ሙከራ እየታዩ ያሉ አሉ። ይሄ ግን እስካሁን ካገኘነው እጅግ የተሻለው ውጤት ነው። በጣም ተደስተናል።
በቅርብ የወጣ መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት ብቻ ወደ 627000 የሚጠጉ ሰዎች በወባ በሽታ ህይወታቸውን አጥተዋል። ከነዚህ ውስጥ ደግሞ አብዛኞቹ ከሳሃራ አፍሪካ በታች በሚገኙ የአፍሪካ ሀገራት የሚኖሩ እድሜያቸው ከአምስት ዓመት በታች ያሉ ህጻናት ናቸው። የዓለም የጤና ድርጅት ለመጀመሪያ ጊዜ አርቲኤስ የተሰኘው የወባ ክትባት እንዲሰጥ በጥቅምት ወር ፈቃድ ሰጥቶ የነበረ ሲሆን R21 የተሰኘው ክትባት ደግሞ የበለጠ ተስፋ ሰጪ ሆኖ ቀርቧል።
የጋቢና ቤ የማክሰኞ ምሽት መስከረም 3 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለጋቢና ቤ እያላችሁ አድርሱን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ስልክ ቁጥራችሁን ብትተውልንም መልሰን እንደውላለን። ሳስተናግዳችሁ አምሾት ኤደን ገረመው ነበርኩ። ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ሰላም።